Gambino.coa. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጤና ይስጥልኝ፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ ጥር 12 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ዛሬ በመላው አሜሪካና በዓለም በጉጉት የሚጠበቀው ጆ ባይደን በዓለ ሲመት ነው። የምሽቱ ዘገባዎቻችንም በዚህ ዙሪያ ያተኩራሉ።
በፔንሲልቬኒያ አውራ ጎዳና ላይ እጅግ ብዙ ሰውና የበዓለ ሲመት ትዕይንት እንደማይጠብቀኝ ግምቴ ነው።
ሰማችኋቸው ከጥቂት ደቂቃዎች በኋላ ቃለ መሐላቸውን እንዲፈጽሙ የሚጠበቁት መጪው 46ኛው የአሜሪካ ፕሬዝዳንት ጆ ባይደንን ነው። የእሳቸውና የምክትላቸው ካማላ ሃሪስ ግለ ታሪክ ከዚህ ቀደም የተካሄዱ የአሜሪካ በዓለ ሲመቶችን ከዛሬው ጋር በማነጻጸር ዘጋቢዎቻችን ያደረሱንን ልዩ ልዩ ዘገባዎች የምናደርሳችሁ ይሆናል። በሌላ በኩል ትላንትናና ከትላንት በስቲያ የጥምቀት በዓል ተከብሮ ውሏል። ዛሬም በአንዳንድ ቦታዎች በዓሉ ቀጥሏል። ሀብታት ፈጀልባና በታንኳ የታጀበው የታቦታቱ ሽኝት ምን ይመስል እንደነበረም ሰምሽቱ ዝግጅታችን አካተናል።
በተለያየ ዘመናት የሰው ቁጥር አንዴ ያንሳል አንዴ ይበዛል። አሁን ባለው በኮቪድ-19 ምክንያት ያው የሰው ፍሰት ትንሽ ቀዝቀዝ ያለ ነው።
በዓለ ጥምቀቱን የተመለከተ ልዩ ዘገባ ነው የምንሰማው ይሆናል። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። አሁን ለአጫጭር ዜናዎች እተዋችኋለሁ።
ኤደን፣ በምዕራብና ቀለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ውስጥ ከሁለት ወር በላይ ተቋርጦ የነበረው የስልክና ኢንተርኔት አገልግሎት ከትላንት ጀምሮ መከፈቱን ነዋሪዎች ገልጸዋል። የኢትዮ ቴሌኮም ምዕራብ ቀጠና ዳይሬክተር አቶ ሙላቱ ጉደታ አገልግሎቱ በሁለቱም ዞኖች ትላንት ጀምሮ መከፈቱን አረጋግጠዋል። የኦሮሚያ ኮሙኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ጋቢሳ አገልግሎቱ ተቋርጦ የነበረው መንግስት የህግ የበላይነትን ለማረጋገጥ በወሰደው እርምጃና አንዳንድ ስፍራዎች ላይ መሰረተ ልማቶች ላይ ጉዳት ደርሶ ስለነበር ነው ብለዋል። ዘገባውን ያደረሰን ናኮር መልካ ነው። ዛሬ ረቡዕ እንደ አውሮፓውያን አቆጣጠር ጥር 20 ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሐላቸውን ይፈጽማሉ። ተመራጯ ምክትል ፕሬዝዳንታቸው ካሚላ ሃሪስም ለዚህ ደረጃ የበቁ የመጀመሪያዎቹ ሴት ምክትል ፕሬዝዳንት ይሆናሉ። የጆ ባይደንና የካሚላ ሃሪስ በዓለ ሹመት በኮቪድ-19 ወረርሽኝ ምክንያት እንደቀደሙት በዓላት በብዙ ታዳሚ የሚገኝበት ግዙፍ ስነ ስርዓት አይካሄድም። ለወትሮው ቃለ መሐላው ከዩናይትድ ስቴትስ ምክር ቤት ህንጻ ከካፒቶል እስከ ናሽናል ሞል ወደሚንጣለለው ብሔራዊ መስክ የሚኮለኮለው በመቶ ሺዎች የተቆጠረ ታዳሚ አይገኝም። ሊገኙ ያልቻሉ ተሳታፊዎች ይወክሉ ዘንድም 200 ሺህ የዩናይትድ ስቴትስ የክፍለ ሀገሮቿና የምታስተዳድራቸው ግዛቶች ባንዲራዎች ተተክለዋል። ጆ ባይደን ቀደም ብለው የአንድነት ጥሪ ያዘ መልእክት ያስተላለፉ ሲሆን በተለይ ዩናይትድ ስቴትስ ውስጥ 400 ሺህ ሰዎች ለህልፈት ብዙዎችን ደግሞ ለኢኮኖሚ ችግር ያደረገውን የኮቪድ-19 ወረርሽኝ በአንድነት ልንጋፈጠው ይገባል ብለዋል። የአውሮፓ ህብረት መሪዎች ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው የተሰየሙበትን የዛሬውን ዕለት ለአሜሪካ አዲሱ የንጋት ቀን ሲለው አሞግሰዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ለብራስልስ በአህጉራዊ ፓርላማ በሰጡት ቃል ይህ የብዙ ዓመት ታሪክ ያለው የካፒቶል ደጃፍ የሚከናወነው የቃለ መሐላ ስነ ስርዓት የአሜሪካን ዲሞክራሲ ጥንካሬ የሚያሳይ ነው ብለዋል። አክለውም ከረዘመ የአራት ዓመታት ጊዜ በኋላ አውሮፓ በዋይት ሀውስ እንደገና ወዳጅ ያገኘችበት ሲሉ ገልጸውታል። የአውሮፓ ካውንስል ፕሬዝዳንት ቻርልስ ሚሼልም በፕሬዝዳንት ዶናልድ ትራምፕ ዘመን የአውሮፓና የዩናይትድ ስቴትስ ግንኙነት መቀየሩን ገልጸው ለአራት ዓመታት ተጉርቶ የኖረው ውቅያኖስ ተሻጋሪ ግንኙነታችን የሚያብብበት እድል መጥቷል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና የሌበር ፓርቲ ተቃዋሚ መሪ ኪር ስታርመርም ለተመራጩ ፕሬዝዳንት የመልካም ምኞት መግለጫ አስተላልፈዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ እለቱ አብይ ርዕስ እንሻገር። ዛሬ እረቡ አሜሪካውያን ለአራት አመት ያስተዳደሯቸውን ፕሬዝዳንት ሸኝቷል። ያለፉት ጥቂት ወራትም በአሜሪካ ፖለቲካ ውስጥ በባላንጣነትና በግጭት የተሞሉ ነበሩ። በርካታ አሜሪካውያን ጆ ባይደን በፕሬዝዳንታዊ ምርጫው ማሸነፋቸውን መቀበል አልቻሉም። የአሜሪካ ድምጽ ካሮላይን ፐርሱቲ ዩናይትድ ስቴትስን ለቀጣይ አራት አመታት የሚያስተዳድሩትን የ78 አመቱን አዛውንት ታሪክ በቀጣይ ዘገባ ታስተዋውቀናለች። ሀብታሙ ስዩም እንደሚከተለው አሰናድቷል።
ጆ ባይደን ይህንን ከመናገራቸው በፊት ቁርጡ ያልታወቀውን ምርጫ ውጤት ለማወቅ አራት ቀናት ወስደዋል።
The people of this nation have spoken.
የዚች ሀገር ህዝቦች ተናግረዋል። ግልጽና አሳማኝ ድል አጎናጽፈውናል።
ይሁንና ፕሬዚደንት ዶናልድ ትራምፕ በምርጫ ውጤቱ ላይ ጥያቄ ማጫር ጀመሩ። ተጋፊዎቻቸውን ለሰልፍ ጠርተውም የኋላ የኋላ በዩናይትድ ስቴትስ መናገሻ ነውጥ ተፈጠረ። ዋና ከተማዋ አሁን ላይ በጥብቅ ጠባቂ ጦር ውስጥ ትገኛለች። በዓለ ሲመቱ የሚፈጸምበት መድረክ ከተመልካቾች የራቀ ነው። ቁጥራቸው 25000 ከሚሆነው የብሔራዊ ጓድ አባላት በተጨማሪ ቁጥሩ ከፍተኛ የሆነ የፖሊስ ስምሪት አለ። ከፕሬዝደንት ትራምፕ በተቀራኒ አዲሱ ፕሬዝደንት ልምድ ያላቸው ፖለቲከኛ ናቸው።
ያልተለመደ አይነት ንግግር አድርጋለሁ። መንግስት እንዴት መስራት እንዳለበት አውቃለሁ።
ባይደን የህዝብ ተመራጭ ሆኖ በማገልገል ረገድ ወደ 50 አመታትን የሚጠጋ ጊዜ ያሳልፈዋል። የፕሬዝደንት ኦባማ ምክትል በመሆን ሁለት ጊዜ አገልግለዋል። ከዚህ ቀደም ብሎ የዴላዌር ክፍለ ግዛት መራጮች ለዩናይትድ ስቴትስ የህዝብ እንደራሴነት 6 ጊዜ መርጧቸዋል። መጀመሪያ ላይ ከመመረጣቸው አንድ ወር በፊት ባለቤታቸውና ህፃን ሴት ልጃቸውን በመኪና አደጋ አጥተዋል። ሁለት ህፃናት ልጆቻቸው ከባድ ጉዳት ደርሶባቸዋል። ሴናተሩ ባይደን ከወንድ ልጆቻቸው ጋር ለመሆን በየቀኑ ከዋሽንግተን ዲሲ ዴላዌር ድረስ በአምትራክ ባቡር ይመላለሱ ነበር። ጉዞው 90 ደቂቃ የሚፈጅ ነው። የዊልሚንግተን አምትራክ የባቡር ጣቢያ በሳቸው ስም ተሰይሟል። ባይደን ያለባቸውን ከደም ስር ግድግዳ ጡንቻ መዳከም ጋር የሚገናኘውን የአንዩሪዝም የጤና እክል ለማከም 2 የጭንቅላት ቀዶ ህክምና ተደርጎላቸዋል። በጎርጎሳውያኑ 2015 ዓ.ም ምረት ምክትል ፕሬዚደንት በነበሩበት ጊዜ ትልቁ ልጃቸው ቦው በጭንቅላት ካንሰር ምክንያት ሞቶባቸዋል። ባይደንና የኮሌጅ መምህርት የሆኑት ያሁኗ ባለቤታቸው ጂል 70000 አሜሪካውያን በሚኖሩባት ዊልሚንግተን ዴላዌር ይኖራሉ። የጠባቂ መኪኖች አጀብና አነጣጥሮ ተኳሾች አሁን በከተማዋ ጉዳናዎች ላይ ተሰማርተዋል። ባክሲምፐርስ የእድሜ ልካቸውን በሙሉ በከተማዋ ይኖሩ ሰው ናቸው።
ከምንም ነገር አላገደንም። ነገሩን ለተረዳ ትንሽ የመታገዝ አብሮም የመከበር ጉዳይ ነው።
የከተማዋ ነዋሪዎች ጆ ባይደንን ሚልክ ሼክ የተባለውን የወተትና ሙዝ ቅይጥ መጠጥ እንዲሁም ቺዝ ስቴክ የሚባለውን የአይብና ስጋ ጥቅል የሚወዱ የወንዛችን ልጅ ናቸው ይሏቸዋል። የብዙ ዓመታት ረዳታቸው ባቢርድ ባይደንን የጎርጎሳውያኑ ዘመን 1967 ዓመተ ምህረት ሞዴል ስፖርት መኪናቸውን አበክረው ሲያሽከረክሩ ያውቋቸዋል።
እድሜ ጠገብ ኮርቬት መኪና አለቻቸው። ከጊዜ ወደ ጊዜ መኪናቸውን ያሽከረክሩ ሲዘዋወሩ ይታያሉ። እውነት ነው፣ መኪና ማሽከርከር መዘወር ይወዳሉ።
በ78 ዓመታቸው በእድሜ አንጋፋው ፕሬዚደንት የሚሆኑት ጆ ባይደን ከስካሁን ሁሉ ፈታኝ ለሚሆነው ፖለቲካዊ ፈተና እየተዘጋጁ ነው። የተከፋፈለች ሀገርን ወደ መጪው ዘመን ይዘውራል።
ሀብታሙ ስዩምና ካሮላይን ፐርሱትን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ምክትል ፕሬዝዳንት ካማላ ሃሪስ በአሜሪካ ፕሬዝዳንታዊ ምርጫ ተወዳድረው በማሸነፍ የመጀመሪያዋ ሴት በመሆን ታሪክ ሰርተዋል። ካማላ በዩናይትድ ስቴትስ የመንግስት እርከን ሁለተኛ የሆነው ስልጣን ደረጃ ላይ ለመቀመጥ ያለፉበትን መንገድ የሚያስቃኘውን ዘገባ የአሜሪካ ድምጽ የምክር ቤት ዘጋቢያችን ካትሪን ጂፕሰን አድርሳናለች። ስመኝሽ ቆየ ታቀርባለች።
በዩናይትድ ስቴትስ ዛሬ ታሪክ ተሰርቷል።
ይህን ስልጣን ለመረከብ የመጀመሪያዋ ሴት በሆንም የመጨረሻዋ ግን አልሆንም።
የ56 ዓመቷ ሃሪስ ተጣማሪያቸው ሆነው የተወዳደሩትን ፕሬዝዳንት ጆ ባይደንንና መራጮቻቸውን የመጀመሪያዋ ጥቁርና የህንድ ዝርያ ያላቸው አሜሪካዊት ሴት ሆነው በአሜሪካ ምክትል ፕሬዝዳንትነት እንዲመረጡ ስላደረጓቸው ሲያመሰግኑ የተናገሩት ነበር። በቨርጂኒያ ዩኒቨርሲቲ መምህር የሆኑት ባርባራ ፔሪ አሜሪካ ውስጥ ሴት በዚህ ደረጃ ስልጣን ስትይዝ የመጀመሪያ ጊዜ መሆኑን እንዲህ ያስረዳሉ።
በጠቅላይ ፍርድ ቤት ውስጥ የሚያገለግሉ ሴቶች አሉ። በአሜሪካ ምክር ቤትም አፈ ጉባኤዋ ናንሲ ፔሎሲ ሴት ናቸው። ነገር ግን በስራ አስፈጻሚ ደረጃ ላይ የተቀመጠች ሴት ምክትል ፕሬዝዳንት ኖር አታውቅም። አሁንም ድረስ ሴት ፕሬዝዳንትም የለንም። ግን ያ ብቻም አይደለም። የተሻለ ህይወትን ፍለጋ ወደዚህ ሀገር ከመጡ ስደተኛ ቤተሰቦች የተወለደች ጥቁር ሴት ናት።
ሃሪስ ከህንዳዊ እናታቸውና ከጃማይካዊ አባታቸው የተወለዱት በካሊፎርኒያ ኦክላንድ ከተማ ነው። በጊዜው በዘር ምክንያት የሚደርስ መድሎን ለማስቀረት በሚደረገው ጥረት ካሊፎርኒያ ውስጥ በአውቶቡስ እየተመላለሱ የተማሩበት በርክሌ ትምህርት ቤት ውስጥ የሃሪስ ምስል በትልቁ ተሰቅሏል። በአሜሪካ ተወካዮች ምክር ቤት ካሊፎርኒያን ወክለው የተመረጡት ዲሞክራቷ ባርባራ ሊ ይህ ለሴቶች ምን ትርጉም እንዳለው ሲናገሩ እንዲህ ይላሉ።
ብዙ ያልተነኩና ያልተሰበሩ ጣሪያዎችን በመስበር ለሴቶች መንገድ ከፍታለች።
ሃሪስ ዋሽንግተን ዲሲ ከሚገኘውና ጥቁሮች ብቻ ከሚማሩበት ሃዋርድ ዩኒቨርሲቲ ከተመረቁ በኋላ እንደ አውሮፓውያን አቆጣጠር በ2004 ካሊፎርኒያ በሚገኘው ሳን ፍራንሲስኮ ከተማ የመጀመሪያዋ ጥቁር አቃቤ ሕግ፣ በ2010 ደግሞ የካሊፎርኒያ ጠቅላይ አቃቤ ሕግ ሆነው አገልግለዋል። ባሳለፍነው የፈረንጆቹ ዓመት በጋ ላይ የጥቁሮች ሕይወት ዋጋ አለው በሚል በተካሄደው ተቃውሞ ተራማጅ አቋም ያላቸው ሰዎች ሃሪስ ከሚታዩት የበለጠ አክራሪ አቃቤ ሕግ እንደሆኑ፣ በሞት ቅጣት ላይ እርስ በርሱ የተጣረሰ አቋም እንደሚያራምዱና ፖሊሶች ለሚፈጽሟቸው ጥፋቶች ተጠያቂ አለማድረጋቸውን በመግለጽ ቅሬታ አቅርበውባቸው ነበር። በቴክሳስ ዩኒቨርሲቲ መምህር ሆነው የሚያገለግሉት ሻነን ባው ኦብራይንስ ሃሪስ ለመጀመሪያ ጊዜ ታሪክ የሰሩት በካሊፎርኒያ የዩናይትድ ስቴትስ ሴኔት አባል ሆነው ሲመረጡ እንደሆነ ይናገራሉ።
ሰዎች እነሱን የሚመስላቸውን ሰው ስልጣን ላይ ማየታቸው በጣም አስፈላጊ ነገር ነው።
ባክስነታቸውና በእንጀራነታቸው ስላላቸው ሚና አዘውትረው የሚናገሩት ሃሪስ በሙያቸው ጠበቃ የሆኑት ባለቤታቸው ደግ ኤምሆፍ በአሜሪካ ዋይት ሃውስ ቤተ መንግስት ታሪክ የመጀመሪያው የሆነውን ሰከንድ ጀንትልማን ወይም ወደ አማርኛ ሲመለስ ካላይ ጌታ የሚል ትርጓሜ የሚሰጥ ማዕረግ አግኝተዋል። ምንም እንኳን ሃሪስ በምክትል ፕሬዝዳንትነታቸው የሚኖራቸው ዋና ስራ ፕሬዝዳንቱ የሚፈልጓቸውን ስራዎች ማስፈጸም ቢሆንም ተንታኞች ሃሪስ ታሪካዊ መጀመሪያነታቸውን በአግባቡ ይጠቀሙታል ሲሉ ይገምታሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽንና ካትሪንን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናስተላልፍላችሁን የጋቢና ቪኦኤ መሰናዶን ነው። Watch it fall down. When you watch it fall down, you tell me I'm a real one, I'm the right one, but only when you're on one. You tell me that you need me, you wanna see me, but only when you want some. Get it in when you're out. Go down and ቻላችሁት አሁን ደግሞ ከአሜሪካ በአለ ሲመት ወጣ እንበልና ወደ ኢትዮጵያ እንሻገር። የጥምቀት በዓል በትላንትናው ቀን በመላው ኢትዮጵያ መከበሩ ይታወሳል። ለየት ያለ አከባበር ከነበረባቸው ስፍራዎች አንዷ ባህር ዳር ከተማ እንደነበረች ዘጋቢያችን አስቴር ምስጋናው ነግራናለች። ባህር ዳርና አከባቢዋ የታቦታቱን ሽኝት ያካሄዱት በታንኳና በጀልባ በመታጀብ ነበር። አስቴር እለቱ እንዴት እንዳለፈ እንደምትከተለው አሰናድተዋለች።
የጥምቀት በዓል ሁሌ የሚከበረው በዝማሬ በሆታ በእልልታና በጭፈራ ነው። ዛሬ እኔ ያከበርኩበት ቦታ ግን ከተለመደው የተለየ ነው። ከባህር ዳር ከተማ በ3 ኪሎ ሜትር ርቀት በሃይቅ ላይ በመትገኘው የጣና ሃይቅ የደብረ ማርያም ገዳም ላይ ነው። በዚህ ቦታ ላይ የጥምቀት በዓል ሲከበር የደብረ ማርያም ገዳም ታቦት የምትታጀበው በጣና ሃይቅ ላይ በታንኳና በጀልባ ነው። ይህ ስርዓት የሚከናወንበት ስፍራ ደግሞ አባይ በጣና ላይ የሚወጣበት አባይ ራስ ተብሎ በሚጠራው ስፍራ ላይ ነው። በጣና ሃይቅ ላይ የደብረ ማርያም ታቦት ባጀቡ ታንኳዎችና ጀልባዎች ያሉ ምዕመናን ዝማሪያቸውንና እልልታቸውን ከጣና ሃይቅ ከሚመነጨው ማዕበልና ንፋስ ጋር ተዳምሮ ለመንፈስ ልዩ ሐሴት ይፈጥራል። ታቦቱን በታንኳ አጅቦ ማስወጣትና ማስገባት የተጀመረው ከ12ኛው መቶ ክፍለ ዘመን ወዲህ እንደሆነ የገዳማ የስብከተ ወንጌል ኃላፊ መምህር ቀረሙ አንተነህ ይናገራሉ። እንኳን አደረሰው።
እንኳን አብራ ደረሰ።
እስኪ ስለ ገዳማ ታሪካዊ ዳራ ይግለጹልኝ።
ገዳማ በ12ኛው መቶ ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት በ1260 ዓመተ ምህረት በጻድቁ ከሸዋ በመጡት በታላቁ ጻድቅ በአቡነ ታዲዮስ አማካኝነት የተመሰረተች ገዳም ናት። በዚህ ገዳም ብዙ ቅርሶች ይገኛሉ። ብዙ የታሪክ ስፍራዎችን ማየት እንችላለን። ዘመን ተሻጋሪ ሆኖ ዛሬም ትውልዱን ሊያስተምሩ የሚችሉ እንዲሁም ትውልዱን ለፈውስ የሚያበቁ ብዙ የጻድቁ የጸሎት ውጤት የሆኑ ብዙ ቅርሶች ይገኙባታል ማለት ነው።
ገዳማ ከተመሰረተችበት ጀምሮ በዓል እንደዚህ ነው ሲከበር የነበረ?
ከብዙ ጊዜ በኋላ ግን አጼ ዘርዓ ያዕቆብ ልጅ አጼ በእደ ማርያም ክርስትና ተነስተውባት በዚህ ቦታ ላይ የተለያዩ ነገስታትም እየመጡ ቦታዋን ሲጎበኙት በርካታ ምዕመናንም አብረው ይመጡ ስለነበረ ቦታዋ መታወቅ ይችላልሽ። ከዛን ጊዜ ጀምሮ በተለያዩ ዘመናት የሰው ቁጥር ሊያንስ ይችላል፣ ነገር ግን ቦታዋ በዓሉ ይከበር እንደነበረ ትናንትና ከነበሩ አባቶች መረዳት ይቻላል ማለት ነው። በተለያየ ዘመናት የሰው ቁጥር አንዴ ያንሳል አንዴ ይበዛል። አሁን ባለው በኮቪድ-19 ምክንያት ያው የሰው ፍሰት ትንሽ ቀዝቀዝ ያለ ነው። ባለፈው ጊዜ ግን የሰው ፍሰት በተለይ ጥርን እንዲሁም ክረምትን በአካባቢ ብዙ ሰዎች እየመጡ ቦታውን ይጎበኛታል።
ለየት ባለ መልኩ በዓልን ማክበር ለሚፈልጉ ሰዎች የሚያስተላልፉት መልእክት ካለ ድሉልስ ነው?
በተለይ ጥምቀትን በጣና ሐይቅ በታላቋ ደብራችን በጣና ሐይቅ ደብረ ማርያም ገዳም ማክበር ከሌሎቹ ቦታ ለየት ያደርገዋል። ከደንገል የሚሰሩ ታንኳዎች ዙሪያውን ታቦቱን ያጅባሉ። እንዲሁም ጀልባዎችም ከመሃል ከተማ ማለት ከባህር ዳር እየመጡ ታቦቷን ያጅባሉ። ይህንን ማየት ከምንም በላይ ልዩ ደስታ ልዩ ስሜትን ይፈጥራል። ጥር 11 ቀን የሚችል በተለያየ ጊዜ መጥቶ የቦታዋን ታሪክና የቦታዋን በዓል አከባበር ሌሎችን በዓላት ስለሚከበሩ መጥቶ በማየት
ፍጹም ያገሩን ታሪክ ያለውን ባህሉን ሃይማኖቱን ትውፊቱን መረዳት እንዲችል በዚያ አጋጣሚ መልእክት ማስተላለፍ ፈልጋለሁ።
እንግዲህ ባህሉ ደግሞ ከውሃ ጋር ግንኙነት አለው። ውሃ ላይ ማክበር ደግሞ የተለየ ስሜት ይፈጥራል።
ክርስቶስ የተጠመቀበት ዮርዳኖስ ባህር ነው። አንደኛ በዓለም ላይ ታላቅ የሆነ ረጅም ወንዝ ናይል የሚባለው ወንዝ በጣና ላይ ሰንጥቆ የሚወጣበት በዚህ በጥንታዊቱ አገራም በደብረ ማርያም በኩል አድርጎ ነው። ስለዚህ ልዩ የሚያደርገው ልዩ ልዩ ጉማሬዎችም ይገኙበታል። በመውጫው በኩል ዙሪያን ቦታ በራሱ በልዩ ልዩ እጽዋት የተከበበች ታሪክን ጠብቃ ያቆየች ከወፍ ድምጽ ውጭ ሌላ ድምጽ የማይሰማባት ጸጥ ያለች ቦታ ናት። በዚች ቦታ መጥቶ ደግሞ እግዚአብሔርን በጸሎት ጠይቆ በባህሩ ላይ ያለውን ባህሉ ሲከበር ባህሉን አክብሮ መሄድ ከምንም በላይ ትናንትና ክርስቶስ የተጠመቀበት ዮርዳኖስን ያሳስበናል ያሳየናል ማለት ነው። እኔም አመሰግናለሁ።
ይህንን ሃይማኖታዊ ስርዓት ለመታደም ከባህር ዳር ከተማ በርካታ ምዕመናን ይመጣሉ። የአካባቢው ታዳጊዎችና ወጣቶች ደግሞ ለዚህ ቀን የሚሆን ታንኳ ይሰራሉ። ታንኳን ለማታውቁ ጥቂት ላብራራላችሁ። ታንኳ ማለት በሐይቅ ዳርቻ በሚበቅል ደንገል ወይም በእንግሊዘኛው አጠራር ፓፒረስ ከተባለ የሳር ዝርያ የተሰራ ባህላዊ መጓጓዣ ነው። ይህንን መጓጓዣ ከሰሩ ታዳጊዎች ጋር ቆይታ አድርጊያለሁ።
እኔ ፋሽኮታ ይባላል። ጥንቀስ ደርስ ደንገል እናችላለን መጀመሪያ። እዛም ታንኳና እንሰራና እዛ በኋላ ታውታን በታንኳ ያጅብልንኝ።
ለዚህ ዓላማ ብላችሁ ነው የምትሰሩት?
አዎ።
ምን ያህል ጊዜ ይወስድባችኋል?
ለማጨድ ነው። ለማጨድ አንድ ቀን ይፈጅብናል። ለመስራትም እንደዚህ አንድ ቀን ይፈጅብናል እና በታውታን በታንኳ እናጅበታለን።
ጥምቀት ስንት ቀን ሲቀረው ነው የሚሰራው?
ወር እንደዚያ አካባቢ።
አቶ አምላኩ ጌትነት በየዓመቱ እዚህ ቦታ ላይ የጥምቀትን በዓል እንደሚያከብሩ ይናገራሉ። በዚህ ቦታ ላይ ባህል ማክበር ብቻ ሳይሆን የተለየ ማህበራዊ ትስስርም እንዳለው ይናገራሉ።
እኔ ሌላ ሀገር ነው የነበርኩኝ። ወደዚህ ከመጣሁ ጊዜ ጀምሮ እዚህ ነው የማከብረው።
ምን አይነት ስሜት ይፈጥር ቦታል እዚህ መጣው በዓልን ሲያከብሩ?
በጣም ነው የምትደሰተው። ልጆቼ ናቸው እነዚህ ባለቤቴ ናት። ሁሎችን ሰብስብ አድርጌ ይዤ መጥቼ ነው የምውለው።
ምን አይነት የተለየ ድባብ አለ እዚህ ማክበር በዓል?
እንደምታዩ ይበላን ይጠጣን በአመት አንድ ጊዜ አሁን በአጋጣሚ ሆኖ 3 በሬ ነው የታረደ። ከዚህ ሁሉም ጠግቦ ነው የሚሄደው። ከዚህ እንዳየሹ ማዱ ሰፊ ነው። ብንበላው አባን ይዘን አላልቅም አለ እና ስለዚህ አንድ በህይወት የሙሉ የሚያስደስተኝ እንዲህ አይነት ባል ሲሆን። ቀደም ሲል በታንኳ ነበር እና ከብሮ የነበረው መቤታችን በታንኳ ቀጥ ብላ ቆማ ነበር የምትሄደው በሰው በሚቀዘፈው ማለት ነው። በአሁኑ ሰዓት ግና ታጅባ ቆማ መዘመራን እየዘመረ እነዚህ ጀልባ ያላቸው በጀልባ አጅቦ ሲሄዱ ራሱ ከዚህ መሆንሽን ትረሸዋል ካለሽ ደስታ የተነሳ ማለት ነው።
እስኪ ስምህን ግለጽልኝ።
ታዘበው ዘመነ እባላለሁ ከባህር ዳር።
የደብረ ማርያምን በዓል እንግዲህ ለማክበር እዚህ ጀልባው ላይ ነው የተገናኘነውና ታቦቱንም ወደ ገዳሙ እየሸኘን ነውና ምን አይነት ስሜት ፈጠረብህ?
በጣም በጣም ከምትገልጪው በላይ ነው የተደሰትኩት። እኔ ያው ሌሎችም ሰዎች እንደዚህ ጊዜ እናንተን ካላቸው መጣው ቢመለከቱ በጣም ደስ ይለኛል። ከሌሎች ለየት የሚያደርገው ሌሎች በየብስ ነው የሚያከብሩት። እዚህ ጋር ደግሞ የምታዩ በአባይ ላይ በጀልባ በታንኳ ምናምን ስለሆነ በጣም ያምራል።
የጥምቀት በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ከማይዳሰሱ ቅርሶች ከተመዘገቡት ውስጥ አንዱ የኢትዮጵያ የጥምቀት በዓል አከባበር ነው። መልካም በዓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከደብረ ማርያም ገዳም።
አድማጮቻችን ለምሽት ያጠናቀርንላችሁ የጋቢና ቪኦኤ መሰናዶች እዚህ ላይ ፈጽመናል። አስተያየቶቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቪኦኤ ያላችሁ አድርሱን። ምሽቱን አብረናችሁ ያመሸነው ሰለሞን አባተ ፓስቶቱ የደንገረመው በመስተንግዶ ኤልያስ አስማረ በመርሃ ግብሩ ቅንብር ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።
Yeah.